Gambino VOA. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። ሰላም እንደምን አመሻችኋል የጋቢና ቪኦኤ አድማጮች። የዛሬ ረቡዕ ጥቅምት 11 2013 ዓ.ም ምረት ምሽት ዝግጅታችንን ከአሜሪካ ድምጽ ዋሽንግተን ዲሲ ጀምረናል። ለዛሬ ምሽት ከያዝንላችሁ ፕሮግራሞች መሃል በአማራ ክልል ኦሮሚያ ልዩ ዞን የሚገኝ ከ14000 ሄክታር በላይ የሰብል ምርት በአንበጣ መንጋ ጉዳት እንደደረሰበት የሚገልጽ ዘገባ ይኖረናል።
ጉዳቱ የከፋ ነው። እኛ ጋር የከፋ ነው። እኛ ማስወረዳ 03 ቀበሌ ጀቆርት ይባላል። ምንም የዶሮ የሚሸጥ እንኳን ይዞ ገባ የለም።
የአሜሪካ ድምጽ ካናገራቸው በተለያዩ ዞኖች የሚኖሩ አርሶ አደሮች መሃል አንዱን የሰማችሁት። ዝርዝሩ በአብይ ርዕሳችን ይቀርባል።
በዚህ ዘመቻ ላይ ሁሉም ክልሎች ይሳተፋሉ። አማራ ክልል የራሱን ድርሻ ይወስዳል። ኦሮሚያ፣ ቤኒሻንጉል፣ ጋምቤላ፣ አዲስ አበባ፣ ድሬዳዋ እያለ ይሰጠዋል። እያንዳንዱ
የኢትዮጵያ ግዙፍ ሐይቅ የሆነውን ጣናን ከእንቦጭ ለማጽዳት የሥራ ዘመቻ መጀመር አስመልክቶም ዘገባ ይኖረናል። አብራችሁን ካመሻችሁ ሌሎች አጠር ያሉ የዓለም ዜናዎችና ልዩ ልዩ ጥንቅሮችንም አዘጋጅተናል። ፕሮግራሙን በመምራት አብሬያችሁ ማመሻው ስመኝሽ የቆየ ነኝ። በቅድሚያ ከዓለም ዙሪያ ያሰባሰብናቸውን ዜናዎች ይዞ ሀብታሙ ስዩም እየጠበቃችሁ ነው። ወደ እሱ ላሳልፋችሁ።
አመሰግናለሁ ስመኝሽ። የናይጄሪያ ወታደሮች ትናንት ሌሊት የፖሊሶች የጭካኔ ተግባርን ይቃወሙ በነበሩ ሰልፈኞች ላይ ተኩስ ከፍተዋል የሚል ክስ የሀገሪቱ ባለስልጣናት እየመረመሩ መሆናቸው ተዘግበዋል። ድርጊቱ የተፈጸመው የሀገሪቱ ትልቋ ከተማና የንግድ ማዕከል በሆነችው ሌጎስ በሚገኘው ሌኪቶል ፕላዛ በተባለው መንደር መሆኑ ተገልጿል። አንድ እማኝ ለዜና አውታሮች በገለጸው መሰረት ወታደሮቹ በቦታው ደርሰው መብራት እንደጠፋ ተኩስ ከፍተዋል። እማኙ አኪምቦስ ዋላ ኦጉንሳኒያና ሌሎች አይነ ምስክሮች በተኩስ የቆሰሉና የሞቱ ሰዎች እንዳሉ ገልጸዋል። የተኩሱ ወሬ የተሰማው የሌጎስ ከተማ አስተዳደር ባባጂዲ ሳንዋ ኦሉ የ24 ሰዓታት የሰዓት እላፊ ገደብ ባወጁበት የመጀመሪያው ሌሊት ነው። የዋይት ሀውስ ቤተ መንግስትና ዲሞክራቶች የሚበዙበት የህዝብ ተወካዮች ምክር ቤት በኮሮና ቫይረስ መዛመት ምክንያት ችግር ላይ የወደቁትን ለመርዳት የሚያስፈልገው የሁለተኛ ዙር ወጪ ለመመደብ በሚደረገው ውይይት የእርቅ ግልግል የማድረግ ፍላጎት እንዳላቸው የተወካዮች ምክር ቤት አፈጉባኤ ናንሲ ፔሎሲ ገልጸዋል። ናንሲ ፔሎሲ ትናንት ከዩናይትድ ስቴትስ የገንዘብ ሚኒስትር ስቲቨን ምኑቺን ጋር በስልክ እንደተነጋገሩ ገልጸው ዛሬ ከውጭ አገር ጉዟቸው ሲመለሱ ውይይቱን እንቀጥላለን የሚል ተስፋ እንዳላቸው ተናግረዋል። ፔሎሲ ለዲሞክራቶቹ የሥራ ባልደረቦቻቸው በጻፉት ደብዳቤ ወደ ስምምነት በተቃረብንበት በአሁኑ ወቅት ከምኑቺን ጋር ባደረግኩት ንግግር በበለጠ ግልጽ መሆኑና የጋራ እምነት ተንጸባርቋል ብለዋል። በዩናይትድ ስቴትስ ክፍለ ግዛት ኖርዝ ካሮላይና ያለ አንድ መራጭ የምርጫ ድምፁን በፖስታ ቤት በኩል ሲልክ ከምርጫው ዕለት በፊት እስካላከው ድረስ ድምፁ ከምርጫው ቀን በኋላም ቢሆን ይቆጠራል ሲል አንድ የፌዴራል የይግባኝ ፍርድ ቤት በይነዋል። በኮሮና ቫይረስ ስጋት ምክንያት ሰዎች በአካል በምርጫ ጣቢያዎች ሄደው ከመምረጥ ይልቅ በፖስታ ቤት በኩል መላክ በሚፈልጉበት በአሁኑ ወቅት የፖለቲካ ፓርቲዎችና የመብት ቡድኖች እያንዳንዳቸው ክፍለ ግዛቶች ስለሚያደርጉት የሕግ ለውጥ እየተከራከሩ ነው። የአፍጋኒስታን ባለስልጣኖች በገለጹት መሰረት በጦርነት በዳሸቀችው ሀገር ምስራቃዊ ድንበር በተካሄዱ የአማጽያን ጥቃቶችና በፓኪስታን ቆንስላ አጠገብ በተከሰተ የመረጋገጥ አደጋ 50 የሚሆኑ ሰዎች ተገድለዋል። እማኞች እንደሚሉት ዛሬ ማለዳ ላይ በብዙ ሺዎች የሚቆጠሩ የአፍጋኒስታን ተወላጆች የፓኪስታን ቪዛን ለማግኘት ማመልከቻ ለማስገባት ሲሉ ጀላላባድ በሚገኘው ቆንስላ አጠገብ ባለው ስታዲየም ተሰብስበው ይጠባበቁ በነበረበት ወቅት በሰዎች መካከል መገፋፋት ተጀምረዋል። በተከተለውም የመረጋገጥ ሁኔታ ታዲያ ቢያንስ 11 በእድሜ የገፉ ሴቶች የሚገኙባቸው 15 ሰዎች ተረጋግጠው እንደሞቱ የክፍለ ሀገሩ አስተዳደር ቃል አቀባይ ተናግረዋል።
ሀብታሙን ለዜናው አመሰግናለሁ። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምፅ ነው። በበይነ መረብ ገጻችን እንዲሁም በመደበኛዎቹ የአሜሪካ ድምፅ ራዲዮ ሞገድ መገናኛዎች በመሰማት ላይ እንገኛለን። አሁን በዕለቱ አብይ ርዕሳችን ወደ ያዝነው ጉዳይ እንለፍ። በ2013 በኦሮሞ ብሔረሰብ አስተዳደር ዞን የአንበጣ መንጋ በሰብል ላይ ጉዳት ማድረሱን አርሶ አደሮችና የዞን አስተዳደሮች ለአሜሪካ ድምጽ ገልጸዋል። እስካሁንም በክልሉ የሚገኝ ከ14000 ሄክታር በላይ የሰብል ምርት ጉዳት እንደደረሰበት ተገልጿል። የወሎ ዘጋቢያችን መስፍን አራጌ ዝርዝር ዘገባ አለው።
በባቲ ወረዳ ጨቆርቲ ቀበሌ አካባቢ ለሚኖሩት የ60 አመቱ ሰይድ አህመድም ሆነ ኑሯቸውን ጉሬ ቀበሌ ላደረጉት የ47 አመቱ አብዱ ሙስጠፋ እንዲህ አይነት አደጋ ሲያጋጥማቸው የመጀመሪያቸው ነው። የበረሃን በጣ ጉዳት ማድረሱን ከመገናኛ ብዙሃን ልሳን ይሰሙ የነበሩት አርሶ አደሮች አደጋውን ፊት ለፊት ለመጋፈጥ ተገደዱ።
የማክሲም እንግዲህ ወደ 46 7 ገብቻ ያለው የኔም ሙስጠ አይቻለሁ ገንድሮ አይኝ
በብሔረሰብ ዞኑ በስድስት ወረዳዎች ውስጥ የሚገኙ 61 ቀበሌዎች በአንበጣ መንጋው ተወረው በሰብል በግጦሽና በቁጥቋጦ ማሳ ላይ ጉዳት ደርሷል። በተለይ ባቲ ወረዳ ሰፊ ጉዳት ከደረሰባቸው አካባቢዎች ቅድሚያውን ይይዛል። አርሶ አደሮች እንደሚሉት ወረዳውን ከመሰረቱት 26 ቀበሌዎች ከ20 በላዩ ያንበጣ መንጋው ሰለባ ናቸው። አርሶ አደር አብዱ 50 ኩንታልና ከ50 ኩንታል በላይ የሚያመርቱበት መሬታቸው ሙሉ በሙሉ ከጥቅም ውጭ ሆኗል። የማስተዳደራቸውን 11 ቤተሰብ እንዴት ይዤ እዘልቃለሁ ከሚል ህሊና ሙግት ጋርም ግብግብ እንዲያዙ ይናገራሉ።
እኛ እንግዲህ ማሽላ ነው የምንገራው። ማሽላም ማሾም በመሰረትም ሁሉም ገሳ በለውም ሁሉም ገብቷል።
የ9 ቤተሰብ አስተዳዳሪ የሆኑት አርሶ አደር አብዱም ከማሳቸው የሚያፍሱት ምርት ይቅርና ዶሮ ጭራ የምትለቅመው ፍርፋሪ እንዳልተረፋቸው ገልጸዋል። ሁሉን አውዳሚውን የበረሃ አንበጣ በማማረር
ጉዳቱ የከፋ ነው። እኛ ጋር የከፋ ነው። እኛ ማስወረዳ 03 ቀበሌ ጨቆርቲ ይባላል። ምንም የዶሮ የሚሰጥ እንኳን ይዞ ገባ የለም። ሐሙስ ማክሰኞ እኛ ላይ ውሎ እኛ ላይ አድሮ ያው ተናፋ በጠያራም ምንም
በአውሮፕላን ርጭት ተደርጎ ነበር ማለት ነው?
አዎ ተደርጓል።
እንደ ዞኑ ምክትል አስተዳዳሪ ኢብሬ ከበደ መግለጫ አንበጣው የነፋስ አቅጣጫን ተከትሎ ስለሚንቀሳቀስ አንዳንዴ የመቀነስ አንዳንዴ ደግሞ የመጨመር አዝማሚያ ያሳያል።
ደዌ ሀረዋና ባቲ ወረዳ ላይ የመቀነስ አዝማሚያ አለው። ቢሌጡ ሙጋና እርጥማ ፉርሲ ወረዳዎች ላይ ደግሞ የመጨመር ትሬንድ ነው ያለው። የነፋስ አቅጣጫ ተከትሎ ትላልቅ መንጋ እየገባ ነው ያለ። ቢሌጡ ሙጋ ወረዳ ላይ በሸዋ ሮቢት በኩል ያሉ ቀበሌዎችን በከፍተኛ ደረጃ እያጠቃ ነው ያለው። አርጡማ ፎርሲም እንደዚሁ አንድ ሁለት ቀበሌዎች ላይ ከፍተኛ ጥቃት እየፈጸመ ነው ያለው።
አቶ ብሬ እንደሚያስረዱት የአንበጣ መንጋው በዞኑ 17772 ሄክታር ሰብል ላይ ጉዳት ሲያስከትል ከዚህ ውስጥ 14440 ሄክታሩ ሙሉ በሙሉ ከጥቅም ውጭ ሆኗል። ይህ ደግሞ በአካባቢው ምርታማነት ላይ አሉታዊ ተጽዕኖ ያሳድራል ባይ ናቸው።
እጅግ በጣም ምርታማነታችን ላይ ከፍተኛ ተጽዕኖ ያሳድራል። በዚህ አመት በቂ እርጥበት አግኝተን ስለነበረ እንደ ዞን 1.7 ሚሊዮን ኩንታል ምርት እናገኛለን ብለን ነበር አቅደን የነበረው። ነገር ግን ባቲ ወረዳም፣ ጅሌ ጥሙጋም፣ ደዌ ሀረዋም፣ አርጡማ ፉርሲም ያደረሰው ጉዳት በቀላሉ የሚገመት አይደለም። በተለይ ባቲ ወረዳ ላይ ከፍተኛ ጉዳት አድርሷል። ስለዚህ ምርታማነታችን ላይ ያለው ተጽዕኖ ጠንከር ያለ ነው የሚሆነው።
አርሶ አደሮቹ የዕለት ደራሽ እርዳታም ሆነ በዘላቂነት የሚቋቋሙበት ብልሃት ይፈጠር ዘንድ ጥያቄ አላቸው።
ምንስም እየጠየቅን ነው ከራዳን ደግሞ ያለን ሀብት ሽጠን እስካልቁ ድረስ እናበላለን እንጂ ምን ትደረሳል?
እኛ እንግዲህ የምንደረግም የለንም። ወደ መንግስት እየጮህነን እንጠብቃለን።
ምክትል አስተዳዳሪው ለአርሶ አደሮቹ ጥያቄ ሲመልሱ
ጉዳቱ እጅግ በጣም ከፍተኛ ከመሆኑ ጋር ተያይዞ የመጀመሪያው ያው የስነ ልቦና ግንባታ ነው። መንግስትም ረጂ ድርጅቶችም ህብረተሰቡም እርስ በርስ እንደሚደርሳቸው እና ምንም መፈናቀልና ጉዳት እንደማይደርስ ከጎናቸው እንዳለን መተማመን ነው። ሁለተኛው በመስኖና በብላጊ በሚገኙ አጋጣሚ ያጡትን ምርት እንዲተኩ ማድረግ ነው። የመስኖና ብላጊ አጋጣሚ የማይኖራ ያላቸው አርሶ አደሮች ደግሞ እንስሳት ሀብት ላይ ተሰማርተው የኑሮ መሰረታቸውን እንዲሻሻል አድርገን ለመቋቋም ነው ጥረት እየተደረገ ያለው። የዕለት እርዳታ የሚያጡ አርሶ አደሮችም ስላሉ የዕለት እርዳታ የማቅረብ ስራውም ኦልሬዲ ተጀምሯል። ከክልል 2000 ኩንታል ስንዴና 210 ኩንታል አልሚ ምግብ ኦልሬዲ ገብቷል። ከፌዴራልም ኦልሬዲ መጓጓዝ እንደጀመረ መረጃዎች አሉ።
በዞኑ በውስን የአውሮፕላን ርጭት ግን ደግሞ በተጠናከረ ህዝባዊ ርብርብ አንበጣውን ለመከላከል የተደረገው ጥረት መንጋ ውጊያው ወደ አጎራባች ዞኖች እንዳይሸጋገር ከማድረግ ባለፈ የተወሰነ የሰብል ምርትም ለማትረፍ መቻሉን ከዞኑ እየደረሰን መረጃ ያመለክታል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
መስፍንን ለዘገባው እናመሰግናለን። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ ነው። አስተያየቶቻችሁን በፌስቡክ ገጻችን @voa አማሃሪክ ወይም በኢሜል አድራሻችን gabina@voanews.com ላይ ላኩልን ይደርሰናል። ዝግጅታችን ይቀጥላል። ተከታዩ ዘገባችን ወደ ወንጪ ሐይቅ ይወስደናል። የወንጪ ሐይቅ አካባቢ ወንጪ እንዲለማ ከጉርጉራና ኮይሻ ጋር በገበታ ለሀገር ልማት እቅድ በመካተቱ የአካባቢው ነዋሪዎች ደስታቸውን እየገለጹ ነው። ወንጪን የማልማቱ ስራ ሲጀመር የተቻላቸውን ሁሉ በማድረግ ከጎኑ እንደሚቆሙ የሚናገሩት ነዋሪዎች ተስፋና ስጋታቸውን በስፍራው ተገኝቶ ላነጋገራቸው ዘጋቢያችን አብራርተዋል። የወንጪ ሐይቅን ሲጎበኙ ከነበሩ ሰዎች መካከልም ሐይቁ ለምቶ ለማየት ያላቸውን ጉጉት ገልጸዋል። የነቀምት ዘጋቢያችን ናኮር መልካ ተጨማሪውን ይዟል።
በኦሮሚያ ክልል በምዕራብና ደቡብ ምዕራብ ሸዋ ዞኖች አዋሳኝ ቦታ ላይ ይገኛል። በተራራዎች የተከበበው ይህ ማራኪና አካባቢውን በልምላሜ አረንጓዴን ያላበሰ የተፈጥሮ ጸጋ ወንጪ ሐይቅ ይባላል። ጸጥ ረጭ ለሽ ብሎ ተኝቷል። አካባቢው የመንፈስ እርጋታን ይሰጣል። የተፈጥሮ ውበትን ለማድነቅ ያነሳሳል። ይህን ውብ ሐይቅ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ከወራት በፊት ከሁለቱ ማለትም ጎርጎራና ኮይሻ ሐይቆች ጋር ገበታ ለሀገር በተባለው የልማት እቅድ ውስጥ መካተቱን ይፋ ሲያደርጉ እንዲህ ብለው ነበር።
ጎርጎራ አፈጣጠሩ በራሱ ለቱሪስትም ሆነ ለሀገሬው ሰው እጅግ ሳቢ የሆነ በተፈጥሮ ሁሉን ነገር የታደለ ነው። የሚቀረውን መሰረተ ልማት በማሟላት የክልሉ መንግስት፣ የክልሉ ባለሀብቶች፣ የፌዴራል መንግስት እና መላው የኢትዮጵያ ሕዝብ እንደ አንድ መዳረሻ የሚያለማው ቦታ ይሆናል። ሁለተኛው ወንጪ ነው። ወንጪ በምዕራብና በደቡብ ምዕራብ ሸዋ መካከል የሚገኝ ሁለት ሐይቆች በአስር ኪሎ ሜትር ርቀት ውስጥ የሚገኙበት እጅግ ማራኪ የሆነ የተፈጥሮን ሙሉ የሆነ የመስጠትና የአርት ብቃት የሚያሳይ ተራራ ግሪን ውሃ ያለው መጠነኛ ስራ በመስራት ከአዲስ አበባ በጣም ቅርብ ቦታ በመሆኑ ብዙ ሰዎች ቅዳሜና እሁድ እየወጡ ሊዝናኑበት የሚችሉ የአካባቢ ማህበረሰብም ስራ በማግኘት የስራ እድል በመፍጠር ኑሮ እንዲያሻሽል እድል የሚሰጥ
ካምቦ 27 ኪሎ ሜትር ርቀት ላይ የሚገኘው የወንጪ ሐይቅ አካባቢ ነዋሪዎች ወንጪ በገበታ ለሀገር ምክንያት ሊለማ በመሆኑ የተሰማቸውን ስሜት አጋርተውናል።
ስሜ ደሳለኝ ገለታ ይባላል። የወንጪ ተወላጅና የኢኮ ቱሪዝም አባል ነኝ። የመግለጫ ጠቅላይ ሚኒስትሩ መጥቶ ሲነግሩ የወንጪ ሁሉም ተደስቷል። ምክንያቱም ከአባቶቻችን ጊዜ ጀምሮ ለረጅም ዓመታት አምቦና ወሊሶ መንገድ አቤቱታ ስናቀርብ ነበር። መንገዱ ተቋርጦ የተማርነው ከዚህ ወሊሶ 40 ኪሎ ሜትር እየተመላለስ ነበር የምንማረው።
በሚዲያም በሀገር ገበታ ላይም እንዳየነው የታቀደው ፕሮጀክት እንሰማ ወይም ሲናይ በጣም ደስ ብሎናል። እኔ በግሌ እኔ ደስ ብሎኛል ማለት ነው።
እኔ ስሜ ቤልሞ ዘለቃ ነኝ። እዚህ አካባቢ ብዙ መንግስቶች እየጎበኙ ቆይተዋል። እስከ ዛሬ ድረስ ምንም አላገኘንም። በአሁን ጊዜ በዶክተር አብይ አህመድ ጊዜ ይገኛል ተባለ። ቢያገኝም ደስ ይለኛል።
የልማት እቅዱ ከዚህ በፊትም ኢትዮጵያን ሲመሩ በነበሩ መንግስታት እየተያዘ ሲተው የነበረ በመሆኑ ስጋት አለን ይላሉ። ህይወታችን ከሐይቁ ጋር የተቆራኘ በመሆኑ ወንጪ ሲለማ ለእኛም የወደፊት ኑሮ መታሰብ አለበት ሲሉም አክለዋል። ነዋሪዎቹ
ይጀመራል ይባላል፣ ግን ፕሮጀክቱ ይጀመርና ይቋረጣል። ፕሮጀክቱ ዲዛይን ይደረግና ይቋረጣል። ያ ነገር ይቀራል የሚል ትንሽ ጥርጣሬ ቢኖርብንም ግን ይሄ ነገር ከግብ ከደረሰና ከለማ በጣም ብዙ ለውጥ ይመጣል ብዬ ተስፋ አድርጋለሁ።
አማንከናናና ከነቲ ዋንቲ በርባደሙ አዋስት ብዬ ከና ፈየደሙ
የእኛ አካባቢ ህብረተሰብ የሚፈልገው ተጠቃሚ መሆን ነው። የወንጪ ተፈጥሮ ሀብት ሳይነካ ህብረተሰቡ ከዚህ ቦታ ሳይፈናቀል በዚህ ቦታ ከወንጪ ጋር አብረን ማደግ አብረን መልማት እንፈልጋለን ብለዋል።
ዋንትኑ ትጅብኑ ከነከሰው ብየከነ ከአኑ እንጀዳን
እኛ የምንጠላው ነገር ከዚህ ቦታ ተነሱ ካሉን ብቻ ነው። እንሰት ተመጋቢ በመሆናችን ከዚህ ወደ ሌላ ቦታ ሄደን መልመድም ሆነ መኖር አንችልም። ወንጪ ህይወታችን ነው። ሁላችንም እዚሁ አብረን ከወንጪ ጋር ተጠቃሚ ብንሆን ደስ ይለናል ብለዋል። የወንጪ ሐይቅ የልማት እቅድ ተግባራዊ ሲደረግም በቻልነው ሁሉ ለስራው ስኬት አስተዋጽኦ እናደርጋለን ብለዋል። መስፍን አድማሱ እባላለሁ። በጉልበታችን አስተዋጽኦ እናደርጋለን። የአካባቢውን ሰላምም እናስጠብቃለን። በዚህ ከጎናቸው እንቆማለን። እኛ የምናደርገው አስተዋጽኦ በጉልበታችን፣ በጸባያችን ከጎናቸው እንቆማለን። ለእንግዶቻችን ጥበቃ እናደርግላቸዋለን። ቡናም ቢሆን ውሃ፣ ማንኛውንም ቤት ያፈራውን ነገር በማቅረብ አብረን በመቋደስ ከጎናቸው እንቆማለን ብለዋል። በወንጪ ሐይቅ ለልማት መታጨት ስላደረባቸው ተስፋና ጥሩ እድሎች እንዲያብራርተዋል።
ፕሮጀክቱ ለወደፊትም ለእኛም ትልቅ አስተዋጽኦ እንደሆነ፣ ስለዚህ ለአገሩም ለውጥ ነው፣ ለስራ እድልም ጥሩ ነው፣ ለዚህ ነዋሪም ደግሞ ለዚህ አካባቢም ይሄ ቦታ ትልቅ አስተዋጽኦ አለው። ስለዚህ ጥሩ ቢጀመርልን ደስ ይለናል።
የመንገድ ችግር ነበረብን ማለት ነው። ያ መንገዱ መፍትሄ ያገኛል። ሁለተኛ ደግሞ ቱሪስት ወንጪ ይመጣሉ፣ ሆቴል የለም። ቱሪስት ደግሞ የሚመጣው ወይ ማደራ ይፈልጋል፣ ተጠቅሞ ነው የሚመለሰው በአንድ ቀን ማለት ነው። ያ ነገር የለም፣ ምግብ የለም፣ የሚያድሩበት ቦታ የለም። በዛም እኛ የአንድ ቀን አገልግሎት ትንሽ ነበር የምናገኘው ማለት ነው። ይህ ልማቱ እውነት ከሆነ ከግብ ከደረሰ የቱሪስቶቹ ማረፊያ፣ ሆቴል፣ መንገዱ ከተስተካከለ እኛ አሁን በቀን ደርሶ መልስ የምንጠቀመውን የአራት ሰዓት አገልግሎት ሰጥተን ህይወታችን ይለውጣል ብለን ተስፋ እናደርጋለን። የአካባቢው ወጣት አባቶች አሉ። ለምሳሌ እናቶች የሆነ የተወሰነ ስልጠና ወስዶ ሻይ ቡና አዘጋጅቶ ማለት እዛ በብዛት ሰራተኛ መጥቶ እዚህ ሲከትም ማደሪያ ምናምን አዘጋጅቶ ያለውን የአካባቢውን ምግብ ያዘጋጁ፣ በተጨማሪ ፕሮጀክቱ እስኪያልቅ ድረስ ተጠቃሚ ይሆናሉ የሚል ሁኔታ አለ። ሌላ ደግሞ ለማቴሪያል ሎካል ቤቶች ሲሰሩ እንደ ቀርከ ያሉት እንደ የተለያዩ በቃ የአበሻ ጽድ አለ፣ ባህር ዛፍ አለ። አንዳንድ ኢንፎርሜሽን አሁን ስንሰማ ባለ ሀብት ነው የሚያቀርበው በጨረታ ይባላል። የአካባቢው ህዝብ ደግሞ ተጨማሪ ጥቅም የሚያገኘው ያንን ቀርካውን፣ ባህር ዛፉን፣ የአካባቢ ያለውን ራሱ ገበሬው ራሱ የአካባቢው ህዝብ ለዛ ለኮንትራክተሮቹ ቢሸጥ ተጨማሪ ገቢ ያገኛል የሚል ግንዛቤ አለኝ በግሌ።
የወንጪ ሐይቅን ከአዲስ አበባ ሊጎበኙ ከመጡ ከሀያ በላይ ሰዎች መካከል ያነጋገርኳቸው ሀሳባቸውን አካፍለውኛል።
እኔ ብርሃን እባላለሁኝ። ከአዲስ አበባ ነው የመጣሁት። አሁን ስመጣ ለሁለተኛ ጊዜ ነው። ካምፕ እያደረግን ሐይቁን እያየን ከአካባቢው ጋር ከተፈጥሮ ጋር አብረን እንጆ እያደረግኩኝ አሁን ሁለተኛ ዙር ነው የመጣሁት እዚህ። አሁን ራሱ ባለበት ሁኔታ እኮ ሰው መጥቶ ማየት ያለበት እና በጣም የሚያስደስት ቦታ ነው አካባቢው። ቦታው ደግሞ ለምቶ ቴንሽን አግኝቶ ተሰርቶበት ከሆነ ደግሞ ለአካባቢውም ላለው ሰው እንደ ሀገርም የተሻለ ጥቅም የምናገኝበት ነው። ከከተማ ግርግር በጣም በአጭር ኪሎ ሜትር ውስጥ የሚገኝ ጥሩ ቦታ ስለሆነ የተሻለ ነገር እናገኛለን ብዬ አስባለሁ።
ተስፉ እባላለሁ። የመጣ ነው ከአዲስ አበባ 25 ነን። እኔ ለመጀመሪያ ጊዜ ነው የመጣሁት፣ ግን የማየት ጉጉቱ አለ። ምክንያቱም ጓደኞቼ ከዚህ በፊት በተደጋጋሚ መጥተው ስለሚያውቁ ፎቶም ስለሚያሳዩኝ ፕላስ ደግሞ በቲቪም ስላየሁኝ ጠቅላይ ሚኒስትራችን ዶክተር አብይ አህመድ ይሄ እዚህ ወንጪ ሐይቅ ላይ ልማት ይሰራል ሲሉ እጅግ በጣም ጉጉት ነው ያደረብኝ። ስለዚህ ከመልማቱ በፊት ባየው የሚል ጉጉት ስላደረብኝ ነው መቼ ለማየት የወሰንኩትና ቀጣይ ደግሞ ሲለማ ከዚህም በላይ ያምራል ብዬ ተስፋ አድርጋለሁ።
በዚህ በ2013 ዓ.ም እንዲጀመር እቅድ ተይዞለት የተለያዩ ተግባራት እየተከናወኑለት እንደሚገኝ የሚገለጸው በገበታ ለሀገር ለሚለሙ ሶስት ሐይቆች የልማት እቅድን ለመደገፍ የተለያዩ ተቋማት ድጋፍ እያደረጉ መሆናቸውን የሀገር ውስጡ ብዙሃን መገናኛ ፋና ብሮድካስቲንግ ኮርፖሬት ኤፍቢሲ ዘግቧል። ለአሜሪካ ድምፅ ናኮር መልካ ከአምቦ።
ቀደም ሲል ለሰማነው ዘገባ ናኮር መልካን እናመሰግናለን። አድማጮች፣ በኮሮና ወረርሽኝ ምክንያት የአሜሪካ ድምፅ ዘጋቢዎች ይህን ፕሮግራም የምናቀርብላችሁ ከየቤታችን ሆነን ነው። የዕለቱ አስተናጋጃችሁ ስመኝሽ የቆየ ነኝ። የኢትዮጵያ ግዙፍ ሐይቅ የሆነውን ጣናን ከእምቦጭ ለማጽዳት የስራ ዘመቻ ከሰሞኑ ተጀምሯል። በዘመቻውም በሐይቁ ላይ የተንሰራፋውን አረም 90% ለማጥፋት እቅድ ተይዟል። የባህር ዳር ዘጋቢያችን አስቴር ምስጋናው የዘመቻውን መጀመር አስመልክታ ቀጣዩን ዘገባ ልካለች። ወደዛው እንለፍ።
ጣናን መታደግ ህዳሴ ግድብን መታደግ ነው በሚል መሪ ቃል የተጀመረው ዘመቻ ሁሉንም ኢትዮጵያዊ ያሳተፈ ነው ብለዋል የክልሉ የመንግስት ኮሙኒኬሽን ጉዳዮች ዋና ዳይሬክተር አቶ ግዛቸው ሙሉነህ ዛሬ ለአሜሪካ ድምጽ ሲናገሩ። በአንድ ወር ጊዜ ውስጥ ጣናን ከእንቦጭ በመታደግ ወደ ነበረበት መመለስና የህዳሴ ግድብንም ከእንቦጭ አረም ስጋት ነጻ ማድረግ ነው ሲሉም አላማውን ገልጸዋል።
ዛሬ ከጥቅምት 9 እስከ ህዳር 9 ባለው ተከታታይ አንድ ወር ያህል የሚቆይ ነው የሚሆነው። በዚህ ዘመቻ ላይ ሁሉም ክልሎች ይሳተፋሉ። አማራ ክልል የራሱን ድርሻ ይወስዳል። ኦሮሚያ፣ ቤኒሻንጉል፣ ጋምቤላ፣ አዲስ አበባ፣ ድሬዳዋ እያለ ይሰጠዋል። እያንዳንዱ ለራሱ የተሰጠውን ድርሻ እንቦጭን ያስወግዳል ማለት ነው። የትኛውም አይነት የማህበረሰብ ክፍል ይሳተፋል። ይህንን ስራ ቢመራ በክልልም አንድ ኮሚቴ በምክትል ርዕሰ መስተዳድር ድጋሚ ይመራል። በፌዴራል ደግሞ ራሱን የቻለ ቢመራ ኮሚቴ አለ። በዚህ ደረጃ ከ106 ሚሊዮን ብር በላይ ሞቢላይዝ ይደረጋል። የአረሙን 90% በላይ ማጥፋት የሚያስችል እንቅስቃሴ ይደረጋል ተብሎ ነው የሚታሰቡ። ጣናን መታደግ ህዳሴ ግድብን መታደግ በሚልም ጭምር ነው እንቅስቃሴ እየተሰራ ያለው እና በቀጥታ ግንኙነት ያለው ስለሆነ አይደለም ለህዳሴ ግድብ ለሌሎችም እንቦጩ እንዳይንቀሳቀስ ባለበት እንዲቀር ካላደረግን ለሌሎችም የውሃ አካላት አደገኛ ስለሆነ እንደ ሀገር በዚህ ደረጃ ታስቦ ነው መሰራት ያለበት።
3 ዞኖች፣ 9 ወረዳዎች እና 1 የከተማ አስተዳደርን ጨምሮ በ30 ቀበሌዎች ላይ የእንቦጭ አረሙ ተስፋፍቶ 4300 ሄክታር የሚሆነው የሀይቁን ክፍል ወሯል። የክልሉ መንግስት እንደተናገረው ክልሉ ሀይቁንና ሌሎች የውሃ ውስጥ አካላትን የማልማትና የመጠበቅ ኃላፊነት የተሰጠው ኤጀንሲ ከማቋቋም ባለፈ በጀት በመመደብ በተለያዩ ጊዜያት ሀይቁን ከእንቦጭ ለመከላከል ሙከራዎችን ሲያደርግ መቆየቱን አስታውሰዋል። አቶ ግዛቸው ዛሬ በተጀመረው ዘመቻ ከሁሉም ክልሎችና ከሁለቱ የከተማ አስተዳደሮች መንግስታዊና መንግስታዊ ያልሆኑ ተቋማት፣ የምርምር ማዕከላት፣ የሲቪክ ማህበራትና ልዩ ልዩ የህብረተሰብ ክፍሎች ተሳትፈዋል ተብሏል። እንቦጭን ለማጥፋት የተመረጠው ዘዴም የሰው ጉልበት ብቻ መሆኑን ነው አቶ ግዛቸው የጠቆሙት።
ምክር ቤት አለው፣ ራሱን የቻለ ምክር ቤት ተቋቁሟል። በክልሉ ርዕሰ መስተዳደር የሚመራ በቦርድም ጭምር የሚመራ ነው። በስሩ ደግሞ የጣና እና የሌሎች የውሃ አካላት ልማትና ጥበቃ ኤጀንሲ ተቋቁሞ ስራዎች እየሰሩ ነው ያሉ። እነዚህ አካላት ጥናቶችን ለማስጠናት ሞክረዋል። እንግዲህ ጥናቶች ብዙ ናቸው፣ ሸልፍ ላይ ያሉ ብዙ ናቸው። በእርግጥ ብዙዎቹ ተግባራዊ አልተደረጉም። የአብዛኛው ጥናቶች የሚያመላክቱ በጉልበት ሀይቁን ላይ የወረረውን እንቦጭ ማስወገድ እንደሚቻል ነው። ጥናቶች ብቻ ሳይሆን ይሄ ሀይቅ እንደዚህ አይነት አረም በዓለም በበርካታ ሀገሮች ወደ 50 የሚጠጉ ሀገሮች ላይ ሀይቆች ላይ የተከሰተበት ሁኔታ ነው ያለው። የአብዛኞቹ የታደጉት ሀይቆችን የታደጉት በጉልበት በማስወገድ በሰው ጉልበት በማስወገድ ነው የብዙዎቹ ተሞክሮ የሚያመላክተው። አሁን በደረስንበት ድምዳሜ 90% እና በላይ አካባቢ አረሙን በሰው ጉልበት ማስወገድ ይቻላል ማለት ነው።
እንቦጭ በሚገኝባቸው ቀበሌዎችና ወረዳዎችም ከ250 እስከ 300 ሰው በየቀኑ የሚሰማራ መሆኑንም አክለው ገልጸዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምጽ ነው። ቀደም ሲል ለሰማችሁት ዘገባ አስቴርን እናመሰግናለን። ለዛሬ 2 ወጣት ሰዓሊያንን እንግዳ አድርገን ጋብዘናል። ወጣቶቹ ሰዓሊያን እያሱ ተላይነህና ኪሩቤል አበበ ይሰኛሉ። ሁለቱም ወጣቶች በአፍሪካን ኢመርጂንግ ኢንቪቴሽናል ላይ ለመጨረሻ ዙር ካለፉት 17 ሰዓሊያን መካከል የነበሩ ሲሆን እያሱ አንደኛ፣ ኪሩቤል ደግሞ 3ኛ በመሆን ማሸነፋቸው በተቋሙ ድረ ገጽ ላይ ይፋ ተደርጓል። ኤደን ገረመው ከሁለቱ አሸናፊ አርቲስቶች ጋር ቆይታ አድርጋለች። ቀጥሎ ይቀርባል።
የዛሬ 2 ዓመት በአፍሪካ የአርት ጋለሪዎች ማህበር አማካኝነት የተመሰረተውና ለታዳጊ አፍሪካውያን ሰዓሊዎች እውቅና ለመስጠትና ትስስር እንዲፈጥሩ ለማገዝ የተዘጋጀው የኢመርጂንግ ፔይንቲንግ ኢንቪቴሽናል የ2020 የመጨረሻው ዙር አሸናፊዎች ሰኞ ዕለት ምሽት ይፋ ተደርገዋል። በዘንድሮ ውድድርም 2 ኢትዮጵያውያን ሰዓሊያን የአንደኛና የ3ኛ ደረጃን አግኝተዋል። አንደኛ የወጣው ሰዓሊ ወጣት እያሱ ተላይነ ሲሆን ስራዎቹ ምናባዊ ወለፈንድ አገላለጽ ወይም አብስትራክት ኤክስፕሬሽኒዝም ዙሪያ ያጠነጥናሉ። አሸንፋለሁ ብዬ አልገመትኩም ነበር የሚለው እያሱ ማሸነፉ ለሱ ያለውን ፋይዳ በዚህ መልኩ ያስረዳል።
ውጤቱ ጥሩ እንደሚሆን ጠብቄ ነበር፣ ግን ደረጃውን አልገመትኩም። እንደዚህ ይሆናል ብዬ አልጠበቅኩም። ምክንያቱም ብዙ ጊዜ ስራ በምንሰራበት ጊዜ ሁለት አስፔክት ነው ያለው። የስራው ቴክኒካል አስፔክት አለ፣ ሁለተኛው ደግሞ ሀሳቡ አለና አንዳንዴ ስራውን ወደውት ዳኞቹ ሀሳቡ ጋር ላይስማሙ ይችላሉ። በሌላ መንገድ ደግሞ ሀሳቡን አስበልጠው ስራው ጋር ብዙ ላይመቻቸው ይችላል። ያ ነገር ስላለ ውድድር ብዙ ጊዜ ከባድ ነው እና ውጤቱ እንደዚህ በመሆኑ በጣም ደስተኛ ሁኛለሁ። በጣም ቆንጆ ነው። ፋይዳው ምንድን ነው? እኔ ያለሁት አሁን ኤርሊ አርቲስቲክ ካሪር ላይ ነኝ። ማለት ገና የስዕል ጉዞዬ ገና እየተጀመረ ነው። ከኮሌጅ ከወጣሁ ገና 3 ዓመቴ ነው እና እድሜ ሙሉ ስሰራው የምኖረው ስራ ስለሆነ አሁን ዲቨሎፕ እያደረግኩ ነው። የስራዬን ታሪክ ካሪሬን እያጠነከርኩ ዓለም ላይ ካሉ ጋለሪዎች ጋር፣ ኮሌክተሮች ጋር፣ የአርት ወዳጆች ጋር የተሻለ ግንኙነትና እውቅና መፍጠር ችያለሁ። ሁለቱ ነገር ደግሞ ባላንስ ማድረግ አለበት። ጥሩ ስራ ብቻውን ቆንጆ ነው፣ ነገር ግን ማርኬት ውስጥ መግባት ካልቻለ፣ እውቅና ካላገኘ፣ ሪኮግናይዝድ ካልሆነ ቫሊዩ አይኖረውም። ደግሞ ሪኮግኒሽን ኖረው ደግሞ ስራው ጥሩ ካልሆነ ማደግ አይኖርም እና ሁለቱን ነገር ባላንስ ለማድረግ በጣም ረድቶኛል። በዚህ ውድድር ላይ ውጤታማ መሆኔ አንደኛ መውጣቴ በጣም ጠቅሞኛል።
ሌላው በዚህ ውድድር ውስጥ ያለፈውና 3ኛ ደረጃን ያገኘው ሰዓሊ ኪርበል አበበ ከአለ ፈለገ ሰላም የስነ ጥበብ ትምህርት ቤት ተመርቆ ከወጣ 6 ዓመት እንዳለፈው ይናገራል። የአሳሳል ዘይቤውም ፌግራቲቭ ወይም ሰውኛ የሆነው ኪርበል እሱም እንደያሱ ሁሉ በዚህ ውድድር ላይ ያገኘው ውጤት ያልጠበቀው እንደሆነ፣ ነገር ግን እድሉ ዓለም አቀፍ በር እንደከፈተለት እንደሚያምንም ይገልጻል።
አሸንፋለሁ ብዬ አልጠበቅኩም። ምክንያቱም ስዕል ላይ ውድድር ሲባል ትንሽ ይከብዳል። ምክንያቱም ሁሉም ሰዓሊ በራሱ መመዘኛ ጥሩ ቦታ ላይ ነው ያለው እና ሁሉም በራሱ መመዘኛ ደግሞ የራሱን ነገር ነው የሚሰራው እና ውድድር ራሱ ሲባል ትንሽ ይከብድ ነበረ። ግን እንግዲህ ስራችን ታይቶ ተመዝኖ ለዚህ በመምጣታችን ደስተኛ ነኝ። አንዱ ትልቁ ነገሩ ምንድን ነው? የዚህ ፕላትፎርም ከሰዎች ጋር በጣም እንድንገናኝ አድርጎ ነው። በተለይ ከትልልቅ ከአርት ማርኬቱ ጋር የሚገናኙ ባለሙያዎችን እና ብዙ ሰዎችን እንድናቅ ስላደረገን እንግዲህ ከዛ ጋር ተያይዞ ብዙ የሚመጡ ነገሮች ይኖራሉ ብለን እናስባለን።
ኪሩቤል አክሎም በጣም ብዙ ወጣት ሰዓሊያን ኢትዮጵያ ውስጥ መኖራቸውን በመጥቀስ ይህን መሰል ዓለም አቀፍ ውድድሮች ላይ ለመቅረብ መታገልና መጣር እንዳለባቸውም ያሳስባል።
ኢትዮጵያ ውስጥ እንደሚኖርና ኢትዮጵያዊ ሰዓሊ እንደዚህ አይነት እድል ማግኘት እውነት ለመናገር ቀላል አይደለም። ምክንያቱም ከሌሎች አፍሪካ ሀገሮች አንጻር ሲታይ የእኛ ተሞክሮ ትንሽ ገና ነው እና ማንኛውም ፊልም ያለው ወይም አላማ ያለው ወጣት ዋጋ መክፈል እንዳለበት እና መስራት እንዳለባቸው ነው የሚሰማኝ። ምክንያቱም ያለው እድል በጣም ጠባብ ነው። እንደምታውቂው እኛ ሀገር ብዙ የአርት ኢንፍራስትራክቸሮች የሉም፣ ብዙ ተግዳሮቶች አሉ። ስለዚህ እነዛን ሁሉ አልፎ ራስን ለኢንተርናሽናል ፕላትፎርም ለማብቃት ትንሽ ስራ ይጠይቃል እና ተስፋ ሳይቆርጡ ሳይታክቱ መስራት ነው።
ኢመርጂንግ ፔይንቲንግ ኢንቪቴሽናል ተቋም ከ1-3 ለወጡ ተሸላሚዎች እስከ $6,000 ሽልማት እንደሚሸልም በድረገጹ ላይ የገለጸ ሲሆን በተጨማሪም 1ኛ ለወጡ አሸናፊ በዚምባብዌ ሀራሬ የ3 ወር የጥበብ ቆይታ አርት ሬዚደንሲ እና የኤግዚቢሽን መርሃ ግብር እንደሚያዘጋጅም አስታውቋል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች በዚሁ ተጠናቀዋል። በምሽቱ ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ በቅንብሩ አብሮን የቆየው ሀብታሙ ስዩምና እኔም ሳስተናግዳችሁ ያመሸሁት ስመኝሽ የቆየነን በፌስቡክ ገጻችን @ቪኦኤ አማሃሪክ በትዊተር ሃሽታግ ጋቢና ቪኦኤ እንዲሁም በኢሜል አድራሻችን gabina@voanews.com ብላችሁ አስተያየታችሁን ላኩልን። የነገ ሰው ይበለን። መልካም ምሽት።